ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ መጋቢት 11 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን በዜና ይጀምራል። ከዜናው በማስከተልም ከዝግጅት ክፍላችን የቀረበ ሐተታ አለን። የካቲት 30 ቀን 2009 ዓመተ ምህረት በዋሽንግተን የአሜሪካ ኮንግረስ ተገኝተው የምስክርነት ቃል ከሰጡት ከአቶ ዮሴፍ ተፈሪ ጋር ያደረግነውን ቃለ ምልልስ አሰምተን የመጀመሪያው ክፍል ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና።
በምስራቅ ሐረርጌ ቡርካቲር 3 በሚባለው ከተማ የወያኔ ልዩ ፖሊስ የሚደረገውን የተቃውሞ ስብሰባ ለመበተን በወሰደው እርምጃ 3 ሰዎች ጉዳት እንደደረሰባቸውና 16 ሰዎች እንደታሰሩ ታውቋል። በወያኔ ባለስልጣኖች የውስጥ ተዛዝ የሚንቀሳቀሱ የልዩ ፖሊስ አባላት ከሶማሌ ክልል የተወነጨፉ በመቶ የሚቆጠሩ ሰዎችን መግደላቸው፣ ንብረት መዝረፋቸውና በብዙ ሺህ የሚቆጠሩ ዜጎችን ከቤት ንብረታቸው ማፈናቀላቸውም ይታወቃል። የወያኔ አገዛዝ አዳዲስ መዋለ ንዋይ በማፍሰስና ለግል ባለሀብቶች ሁኔታውን አመቻችቶ የስራ ዕድል በመፍጠር ፈንታ የዩኒቨርሲቲ ምሩቃንን በጠጠርና በኮብልስቶን ስራ ላይ ማስተማራቱን እንደ ስኬት ቆጥሮታል ተብሏል። ሰሞኑን የኦሮሚያ ክልል ተብዬው ባለስልጣኖች በጠጠር ማምረት ስራ ላይ ከተሰማሩ የግል ባለሀብቶች ነጥቀው 1.2 ሚሊዮን የሚሆኑትን የክልሉን ስራ አጥ ወጣቶች ወደ ስራ ለማሳማራት በሚል ያወጡትን እቅድ ተግባራዊ ማድረግ መጀመራቸው ከፍተኛ ቅሬታ ያስነሳ መሆኑን ምንጮች ጠቁመዋል። ብሉምበርግ የተባለው የዜና ተቋም ሰኞ መጋቢት 11 ቀን ባወጣው እትሙ የዳንጎቴና ያላሙዲው የደርባ ሲሚንቶ ፋብሪካዎች የሲሚንቶ ንጥረ ነገርን በማምረት በኩል ያላቸውን ስራ ለወጣቶች እንዲለቁ መደረጉን ጠቅሶ በፋብሪካዎቹ እንቅስቃሴ ላይ ከፍተኛ ችግር ሊፈጥር እንደሚችልም ጠቁመዋል። እሁድ መጋቢት 10 ቀን በኒውዮርክ በተደረገ የማራቶን ሩጫ ዕውቁ ኢትዮጵያዊው ፈይሳ ሊሊሳ አሸናፊ በመሆን ውድድሩን አጠናቋል። እንግሊዛዊው ሆኪንስ ሁለተኛ፣ ኢትዮጵያዊው ተሾመ መኮንን ሶስተኛ በመሆን ገብቷል። በውድድሩ ማብቂያ ላይ ፈይሳ ሊሊሳ እንደተለመደው ሁለት እጆቹን ወደ ላይ በማንሳት በወያኔ አስከፊ አገዛዝ ላይ ያለውን ከፍተኛ ተቃውሞም ገልጿል። ቅዳሜ መጋቢት 9 ቀን ወደ ደቡብ አፍሪካ ለመሄድ በጉዞ ላይ ነበሩ 17 ኢትዮጵያውያን ኬንያ ውስጥ በጸጥታ ኃይሎች ታስረው ከተፈቱ በኋላ እንደገና የታሰሩ መሆናቸው ታወቀ። ስደተኞችን አስረው የለቀቁ 5 የኬንያ የጸጥታ ኃይሎች አባላት 128,000 የኬንያ ሽሊንግ ጉቦ ተቀብላቸዋል ተብለው ክስ የተመሰረተባቸው መሆኑም ታውቋል። የወያኔን አገዛዝ ለመሸሽ በተለያዩ አቅጣጫዎች ሀገር ጥለው የሚሰደዱ ኢትዮጵያውያን ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱም ይታወቃል።
እሁድ መጋቢት 10 ቀን በጋና ዋና ከተማ በስተሰሜን በሚገኝ የውሃ ፏፏቴ አጠገብ አንድ ትልቅ ዛፍ ተገንድሶ አካባቢውን ለመጎብኘት ሄደው ከነበሩ ወጣቶች መካከል 18ቱን የገደለ መሆኑና በርከት ያሉትን ማቁሰሉን የጋና ባለስልጣኖች ገልጸዋል። ወጣቶቹ በአብዛኛው ተማሪዎች ሲሆኑ በትምህርት ቤታቸው የጉብኝት ፕሮግራም መሰረት ወደ ቦታው የመጡ መሆናቸውና የአካል ጉዳት የደረሰባቸው በሆስፒታል እየታከሙ መሆናቸውም ታውቋል። ቅዳሜ መጋቢት 9 ቀን በሰሜን ናይጄሪያ በማይዱግሪ ከተማ 3 አጥፍቶ ጠፊዎች ባፈነዷቸው ቦምቦች ቢያንስ 4 ሰዎች የተገደሉ መሆናቸውን የአካባቢው ነዋሪዎች ተናግረዋል። ከአጥፍቶ ጠፊዎቹ መካከል አንዱ ወንድ ሲሆን 3ቱ ለአካለ መጠን ያልደረሱ ልጃገረዶች መሆናቸውና የቦኮ ሐራም ታጣቂዎች ሳይሆኑ እንዳልቀሩም ተገልጿል። አደጋው የደረሰው ከምሽቱ 3 ሰዓት አካባቢ ሲሆን ጨለማን ተገን በማድረግ ወደ ከተማዋ ለመግባት ሲሞክሩ በሲቪል ሚሊሻዎች እንዲቆሙ ሲደረጉ የታጠቁትን ፈንጂ በማፈንደታቸው ነው ተብሏል። የቦኮ ሐራም አባላት የሆኑ አጥፍቶ ጠፊዎች በተደጋጋሚ ጉዳት ያደረሱ መሆኑ የሚታወቅ ሲሆን ተወሰነ ጊዜ ወዲህ ቡድኑ በመዳከሙ ምክንያት ጥቃቱም የቀነሰ መሆኑ ይታወቃል። የሮማው ካቶሊክ ቤተክርስቲያን ሊቀ ጳጳስ ፍራንሲስ በሩዋንዳ ጉብኝታቸው ከፕሬዚደንት ካጋሜ ጋር ከተነጋገሩ በኋላ በ1986 ዓ.ም ተመረጥ በሩዋንዳ በደረሰው እልቂት ውስጥ አንዳንድ የካቶሊክ ቄሶችና መነኩሴዎች ለጥላቻና ለእልቂት ተገዢ የነበሩ በመሆናቸው ጥላቻውን ማስቆም አለመቻላቸውን ገልጸው ለእልቂቱ ተጠያቂ ናቸው ካሉ በኋላ በቤተክርስቲያኗ ስም ይቅርታ ጠይቀዋል። ለመቶ ቀናት የቆየው ይህ እልቂት ከ800,000 በላይ የሩዋንዳ ዜጎች የሞቱበት ሲሆን ብዙዎች ቄሶችና መነኩሴዎች ይከላከሉናል በማለት ተማምነው ራሳቸውን ለማዳን በየቤተክርስቲያኑ ተጠልለው መገደላቸው ይታወቃል። ለረጅም ዓመታት በሩዋንዳ ያለው የካቶሊክ ቤተክርስቲያን ባለስልጣኖች ለእልቂቱ ተጠያቂ እንዳልነበሩ ሲከራከሩ የቆዩ ቢሆንም ያሁኑ የሊቀ ጳጳሱ የይቅርታ ጥያቄ ለሁሉም መልስ ይሆናል ተብሎ ተገምቷል። የሙሶሎኒ ኃይል ኢትዮጵያን እንዲወር የሮማው ካቶሊክ ሊቀ ጳጳስ ባርከው የሰደዱ መሆናቸው የሚታወቅ ሲሆን ባለፉት ዓመታት የቫቲካን ባለስልጣኖች ይቅርታ እንዲጠይቁ በኢሃፓና በሌሎች ክፍሎች በተደጋጋሚ የቀረበውን ጥያቄ እንዳልተቀበሉ ይታወቃል።
አድማጮቻችን፣ ለዛሬ አጠናቀቅነው ዜና በዚሁ ይጠናቀቃል።
Thank you. የካቲት 30 ወይም ደግሞ ማርች 9 በአሜሪካ መዲና ምክር ቤት ውስጥ ኢትዮጵያን አስመልክቶ ሰፊ የምስክርነት ቃል ተሰጥቷል። በዚሁ ኢትዮጵያ ውስጥ ያለውን ችግር አስመልክቶ ድምጽ አልባ ለሆነው የኢትዮጵያ ህዝብ ድምጽ ከሆኑት ወይም ምስክርነት ከሰጡት መካከል አቶ ዮሴፍ ተፈሪ ይገኛሉ። አቶ ዮሴፍ ተፈሪ በቅድሚያ ለዚህ ቃለ ምልልስ ፈቃደኛ በመሆኑ በፍኖተ ዲሞክራሲ የሃፓ ድምጽ አዘጋጆችና አድማጮች ስም ከልብ እናመሰግናለን።
እኔም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።
ይህ ዝግጅት ወይም መርሃ ግብር ምን ተብሎ ነው የሚጠራው? በነማንስ ተዘጋጀ?
የተዘጋጀው የአፍሪካን በተለይም የጤናን ሰብአዊ መብት እና እንዲሁም ደግሞ የአጠቃላይ የአሜሪካን መንግስት ከአፍሪካ ህብረተሰብ ጋር የሚያደርገውን ግንኙነት የሚከታተልና የሚቆጣጠር ዋና ንዑስ ኮሚቴ ነው እና ንዑስ ኮሚቴው የኢትዮጵያ ዴሞክራሲ በአደጋ ላይ ነች ያለች የሚለውን ከሰብአዊ መብት ከፖለቲካ ከሌላም እና በተለይም ደግሞ ይሄ ጊዜ አዋጅ የታወጀበትን ምክንያት አስታኮ እሱን ለሁኔታውን በምሁራንና የኢትዮጵያን ጉዳይ በሚከታተሉ ምሁራንና በኢትዮጵያኖች ምስክርነት ለጥያቄና መልስ ሂሪንግ ተጠርተን በዛ ምክንያት ነው እንግዲህ ሁኔታው ተዘጋጀው።
ወደ ሌላው ጥያቄ ከመሄዳችን በፊት ይሄንን ዝግጅት ካዘጋጁትና ከገፉበት አንዱ ሚስተር ክሪስ ስሚዝ ይባላሉ እና ይሄንን ሲባጥሩ ለአድማጮች ቢገልጹልን።
እሳቸው ከዚህ በፊትም ባለፈው አመትም በኢትዮጵያ ውስጥ ያለው ሁኔታ በጣም አስጊ ደረጃ ላይ ደርሷል። አሜሪካን መንግስትም ለዚህ መንግስት ለኢትዮጵያ ላለው መንግስት የሚሰጠው ጽፍን እርዳታ ከሰባዊ መብት ከፖለቲካ ዲሞክራቲካል ጥያቄዎች ጋር መያያዝ አለበት በሚል ረቂቅ አቅርበው ነበር እና ያን ረቂቅ በተለይም በአሁን ሰዓት በተለይ ይሄ ጊዜ አዋጁ ከታወጀ በኋላና ብዙ እልቂት በሚደረግበት በአሁን ሰዓት በተለይም ደግሞ የታሰሩ ሰዎችን ሞተዋል የሚባሉትን ሰዎችን ሌላም ክፍት የሆነው የጋዜጠኛ ክፍት ነጻነትና የሌሎችም ደግሞ ለፖለቲካው ተቃራኒ ነን የሚሉ ኃይሎችን በሙሉ በማሳደድ ላይ በሚገኝበት በአሁን ወቅት ይህ የአሜሪካ እርዳታ ትክክል ነው ወይ? እና ይሄም ደግሞ በኢትዮጵያ ውስጥ ለሚያደርገው ጥቃትና ለሚደረገው ሁሉ ጉዳት አሜሪካ ስለጠሪ ትሆናለች ወይ በሚል አዲስ ዘገባ አርግገው እንደ አዲስ ረቂቅ አርገው እሳቸው ናቸው ያቀረቡት እና አቀራረባቸው በጣም ጠንካራ ነበር። በተለይም ደግሞ የተቃራኒ ኃይሎችን በውስጥም በውጭም ያሉትን ሁሉ ኢትዮጵያ ያለው መንግስት ረበሽተኞች ናቸው በሚል ክስ የሚያቀርበውን እንደ ምሳሌ አድርገው ሲያቀርቡ እንኳንና የኢትዮጵያን ተቃራኒ ኃይሎች ይቅርና እኛ የአሜሪካን መንግስቶችን ይሄንን ጉባኤ ይሄንን ሂሪንግን የምናካሄደው እኔንም ጨምሮ ተረርስ ናቸው ብሎ የኢትዮጵያ መንግስት ቢያውጅ ሊደንቀን አይገባም ብሎ ነው ንግግራቸውን የከፈቱት እና አቋማቸው በጣም ጠንካራ ነበር። በተለይም ደግሞ በስቴት ዲፓርትመንት በኩል ባለፈው ሳምንት ቀርቦ የነበረውን በኢትዮጵያ ውስጥ ያለውን የሰብአዊ መብትን በሚመለከት እና የፖለቲካ ሁኔታ በሚመለከት የወጣውን 46 ገጽ ሪፖርት እሱን ሁሉ መሰረት በማድረግ ነው ንግግራቸውን የከፈቱት። በእውነት የተገኘነው ሰዎች በእሳቸው አቀራረብ በጣም ተደስተን ነው የጨረስነው ጉባኤው በአጠቃላይ ቀርበነው የቀረቡት የነበሩት ከኔም ጋር ወንድሞችና አቶች የቀረቡት የነበሩት በተለይም ደግሞ ከተለያዩ ስቴቶች የመጡ ከአንድ ቦታ ላይ ወጣን የተጣጣን ሳይሆን ከተለያዩ ስቴቶች የመጣን ሰዎች ነበር። አንደኛው በሁለት አይን ነው የምናየው። አንደኛው በተለያዩ እንቅስቃሴዎች ላይ የተገኙ እኔም በሚመለከት የሰብአዊ መብት ተሟጋች ነህ በሚባል ነው ያቀረቡኝ። ሌሎችንም ደግሞ ከኦሮሞ ህብረተሰብ በዚህ ጉዳይ ላይ ብዙ አስተዋጽኦ ያደረጉ ያለውን ግፍና የሚደረገውን ነገር ሁሉ በተከታታይ ሳይሰለቹ የሚሰሩ የነበሩ ሰዎች ከዛ ውስጥ መርጠው ነው። ከዛም ደግሞ በዚህ በወልቃይት አካባቢ ለሚደረገው ፍጅትን በሚመለከት ወንድማችን አቶ ሳሙኤል ተርፌ እሱን ጋብዘውት ነው። በሁለተኛ ደረጃ የቀረበልን አንዱ ትልቁ ቻሌንጅ ምንድን ነበር? ይሄንን ጉዳይ በተለይ የኢትዮጵያን በአሁን ሰዓት ላይ ያለውን ሁኔታ ከሁሉ ካሉት እዛ በኮንግረስ ውስጥ ካሉ 430 ምናምን ተጠሪዎች እነማን ናቸው የኢትዮጵያ በእውነት ምርጥ ወዳጆች የሚባሉት እነማን ናቸው? እነኚህ ሰዎች ይሄ ነገር በኢትዮጵያ ውስጥ እየተከሰተ ዝም ብለን አናየም የሚሉ እንደ ክርስመስ አይነት ከዚህም ከኮሎራዶ የኛ ተጠሪ የሆኑት ማይክ ኮፍማን አይነት ሰዎች ነበሩ የቀረቡት። እነዚህ ሰዎች ሲቀርቡ ረቂቁን በአንድ ላይ ተስማምተው ኮስፖንሰር አድርገው ነው ያቀረቡት። ይህ በእነዚህ ተጠሪዎች የተደረገው ረቂቅ በቅርብ የሚያውቋቸውን ሰዎች እንደ ኬስ ኦፍ በኔም በኩል እዚሁ ኮሎራዶ ውስጥ ድንገት እንዳጋጣሚ በኋላ ልናሳው ከቻል ትንሽ ላብራራው እችላለሁ። ግን ማይክ ኮፍመን በሚመረጥበትም ጊዜም ከዛም በፊት የነበረን ግንኙነት ከሱ ጋር የጠበቀ በመሆኑ የኢትዮጵያን ጉዳይ ደግሞ በጣም የተከታተለ በመሆኑ የአርቻን እልቂት ላይ ህብረተሰባችን ተሰብስቦ ባረጉት ንግግር ላይ ይህ መንግስት ህዝቡን እንዲህ የሚገል ህዝብ ምንም መልስ ቢሰጠንም እምናምነው መንግስት አይደለም፣ የሱን መልስ ዝም ብለን አንጠብቅም አንጠይቅምም ቢሰጡንም አንቀበልም። ስለዚህ ይሄንን የሚያጣራ የተባበሩት መንግስታት አጣሪ ኮሚቴ ኢትዮጵያ ውስጥ ሄዶ የሚሰጠንን ሪፖርት ብቻ ነው። ለዚህ ፈቃደኛማ ሆኖ ከሆነ እኔ ራሴ በገዛጄ ረቂቅ አውጥቼ ገንዘብ ወደ ኢትዮጵያ የሚሰጠውን የሚታገድበትን ነገር ፈልጋለሁ ብሎ በዛ በገቡልን ቃል መሰረት ይሄንን አሁን የወጣውን ቢል HR 128 ነው የሚባለው እሱን ሚስተር ክሪስ ስሚዝ ሲያረቀው በሊቀመንበርነቱ ማይክ ኮፍመንም ለዚህ ተባባሪ በመሆኑ በቀጥታ ተጠሪነት እኔንም በዚህ መንገድ ነው እንግዲህ ግብዣው የደረሰኝ።
እንግዲህ አቶ ዮሴፍ ተፈሪ በወቅቱ በሱ በኩል የተዘገበው ወይም የተነገረውን በተለያዩ መገናኛ ዘዴዎች ተገልጿል። እስቲ ያቀረቡትን ሙግት ወይም ክርክር ወይም ምስክርነትን በለው በጥቅሉ ለኢትዮጵያ ህዝብ ለአድማጮቻችን ቢያስረዱልን።
እኔ ምንም የቀረብኩት ቀደም እንደው ነካርጌው ነበር ሰባይ መብት ተሟጋች ነው ብለው ነው ያቀረቡኝ። በክርስትና ዓለም ውስጥም በድቁና ማገለግል ሰው ነኝ። በስደተኛው ሲኖዶስ ስር ሆኜ በዚህም ጉዳይ ላይ አሁን ብቻ ሳይሆን ቀደምም በደርግ ጊዜም ቢሆን በተቻለኝ በቀን ባቅሜ እንግዲህ የሚሰማኝም ባገኝም ባላገኝም መጮሄን አላቋረጥኩም ነበር። ግን ይሄ አጋጣሚ ይሄን እድል ደግሞ በማገኝበት ጊዜ በእውነት እንትኑ ኃላፊነቱ ከባድ ነው፣ ከአቅሜም በላይ ነው። የኢትዮጵያን ህዝብ እንባና ደም እኔ ለመወከል ልሳንም አንደበትም የለኝም እውቀትም የለኝም። ግን የኢትዮጵያ ጥያቄ በአሁን ሰዓት በተለያዩ መንገዶችና ደረጃ እየቀረቡ ናቸው ይገኛሉ። እኔ ያቀረብኩት ሪፖርትና ምስክርነት አንደኛ ብሔርን አይደለም የወከልኩት፣ ሃይማኖትንም አይደለም የወከልኩት፣ ወይም አንድ የፖለቲካንንም አመራርንም ወይም ፓርቲን አይደለም። እኔ በአጠቃላይ በአቅሜ ለመመስከር የፈለግኩት ስለ ኢትዮጵያ ማንነት ነው እና ኢትዮጵያ ደግሞ በአሁን ሰዓት የደረሰችበት ሁኔታ ወዴት አቅጣጫ ይወስዳል፣ ከሌሎች ሀገር ካሉባቸው ከወደቁባቸው ከፍተኛ ምስቅልቅል የተመሳሳይ የሆኑ ባህሪ ያላቸው ሀገሮችን ምሳሌ ሰጥቼ ወደ መደምደሚያው ላይ በዚህ አይነት ምንቀጥል ከሆነ አስጊነቱን ግን አማራጭ ደግሞ እንዳለን፣ ይህ አማራጭ ግን ከምንም ነገር በላይ የጊዜያዊና አንገብጋቢ መሆኑን ነው ያስረዳሁት እና ይህንን እድል ሳገኝ በመጀመሪያ ተደጋግሞ በአሜሪካን መንግስት አባሎች በተለይ ስቴት ዲፓርትመንት የኮንግረስም ይሁን ኢቭን እንደው ሚዲያውም ቢሆን ተደጋግሞ የሚነግሩን አንድ ነገር አለ። ይሄም ነገር ምንድነው? በአሜሪካን ላይ የሽብርተኞች አደጋ ከደረሰ ወዲህ የአሜሪካን ኢንትረስት ከምንም ነገር በላይ በሃይማኖት ምክንያት በመጣ የቴሮሪስቶች ጥያቄ ማን የኛ አጋር ነው ማን የኛ ጠላት ነው የሚለውን ወስነን አጋር ይሆናሉ ብለን ያመናቸው ሰዎች ምን ኃጢያት ቢሰሩ ምን በደል ቢያረጉ ከኛ ጋር በዚህ ጉዳይ ላይ የሚተባበሩን ስትሆነ ድረስ የሚሰሩትን ግፍና በደል ለጊዜውም ቢሆን ችለነው ከነሱ ጋር መስራት አለብን ብለው ከሚሉት አገር አንዱ ኢትዮጵያ ናት። ኢትዮጵያን ደጋግመው የአላይ አገንስት ግሎባል ቴሮሪዝም በሚል ርዕስ ተደጋግመው ይመሰክርላታል። ለዚህም መንግስት ይመሰክራሉ። ይሄን በሚመለከት ታሪካችን ምን ይመስላል? ይሄ ከየት የመጣ ባህሪ ነው? እውነት አንድ መንግስት በተለይ ጠመንጃ ይዞ አንድን ብሔረሰብ ወክሎ በግድ ህዝብን ያለ ነጻነት የሚመራ መንግስት እንዲህ አይነቱን የኢትዮጵያን ማንነት ሊወክል ይችላል ወይ ለሚለው ኢትዮጵያ ታሪኳን ባጭሩ ያቀረብኩት ምንድነው? ኢትዮጵያ ማለት በሃይማኖት ተቻችላ አሁን እናንተ ስትወጉ ሳይሆን ከሺህ ዓመታት ጀምሮ ከአይሁድነት ወደ ክርስትና በሰላም የተሸጋገረች ክርስትናን ስትቀበል ደም ያልፈሰሰባት ምድር፣ ከዛም ቀጥሎ ደግሞ እስልምና በሚመጣበት ጊዜ እስልምናን አክብራ ያስተናገደች የተቀበለች ሀገር፣ አንዱ አንዱን ካላጠፋው ብሎ በሌላው ዓለም በተለይም ደግሞ እነዚህ የአንጋፋ ሃይማኖች ከፈለቁባት ከመካከለኛው ምስራቅ አገር አጠገብ ተከባ ኢትዮጵያ ከሁሉም ዓለም ተለይታ የምትታወቀው የምትደነቀው እነዚህ ሶስቱ አንጋፋ የሰመጥ ሃይማኖቶች በጋብቻ በዓል አብሮ በማክበር ለድንበር አብሮ በመሞት በሁሉ ነገር ወንድማማችነቱን ይዛ አስጠብቃ የኖረች እስካሁንም ያለች አገር ናት። ይሄ ደግሞ ለሰው ስንል አይደለም ያደረግነው፣ እኛው ራሳችን ከአባቶቻችን በወረስነው ባህሪ መሰረት በሁሉም ቤት የእስላም ወይም የክርስቲያን ቤት ተዛምዶ የሚኖርባት ሀገር ያለች ነች። ይሄ 100 ሚሊዮን ህዝብ እንዲህ አይነት ሰው ያላየው ዓለም ያላየው ታሪክ ይዞ የተቀመጠን ሀገር በላዩ ላይ ዲክቴተር አስቀምጦ የኢትዮጵያን ይሄንን ፍጹም የሆነ የታሪክ ሀብት ሊወክል አይችልም፣ እንደውም ያበላሸዋል። እንደውም በሰላም የኖረውን ህዝብ ወደ ኤክስትሪሚዝም እንዲሄድ የሚያደርግ መንግስት ነው ያለው። ይህንን በእውነት ሀብት ነው ብላችሁ ኢትዮጵያን መጠጋት የምትፈልጉ ከሆነ በኢትዮጵያ ውስጥ የዲሞክራቲክ መንግስት የሚቋቋምበት ነገር እናንተ ማሰብ አለባችሁ። በሃይማኖት እማይለይ፣ በብሔር እማይለይ ትክክለኛ የሆነ ዩኒቨርሳል በዓለም ደረጃ የሚቀበል የዲሞክራቲክ መንግስት ካልመጣ ይህንን ሀብት እናንተ ለዚህ ስንል ነው እነዚህን ሰዎች ምን ደግፈው ኃጢአታቸውን እናቃለን በየአመቱ ሪፖርት እናወጣለን ግን በየአመቱ 1 ቢሊዮን ብር የሚያህል ሀብት ለነሱ ለዚህ ጉዳይ ስለሚተባበሩ ብቻ እንሰጣለን እምትሉትን ነገር በአስተማማኝ ማቆም አለባችሁ። የጥቅማችሁ መስሎ የንኳን እና የኛን ኢንትረስት የራሳችሁን ኢንትረስት እየጎዳችሁ ነው እንደ ሎንግ ተርም የሚል እንደ መግቢያ አድርጌ ያቀረብኩት ይሄንን ምስክርነት ነው።
በጣም ጥሩ አቶ ዮሴፍ። ከዚህ እንግዲህ አሁን ከላይ ከተጠቀሰው የኤችአር 128 ከዚህ በፊት በእንደዚሁ ቀርቦ የተለያዩ ኤችአር የተባሉ የቀረቡ ክርክሮች ወይ ምስክርነቶች ነበሩ። ይሄኛው በምን ይለያል? ከዚህስ ምን ይተበቃል ይላሉ?
በጣም ጥሩ ጥያቄ ነው። እንግዲህ በእውነት እንደተባለው በተደጋጋሚ እንዲህ አይነት ጩኸት ተሰምቷል። ረቂቆች ቀርበው እንደውም በ2003 ዓመተ ምህረት ከዛሬ 13 ዓመት በፊት ተመሳሳይ የሆነ ረቂቅ ቀርቦ የኮንግሬስን አልፎ ሴኔት ላይ ከደረሰ በኋላ ሴኔት ውስጥ በአንድ የሴኔተር አባል በኦክላሆማው ሴኔተር ሚስተር አምሃፍ መሰረት ውድቅ እንዲሆን ተደርጓል። እንግዲህ አንድ ይሄንን በአሁን የቀረበውን ኤችአር 128 እንደሚመለከት ለየት ያሉ ነገሮች አንዳንድ ፍንጮች አሉና እሱን መጥቀስ ፈልጋለሁ። አንደኛ የዚህ ቅድም እኔም የገለጽኩበት የዚህን በረበሽተኞችን ለመከላከል ሲባል የሚደረገው ጭፍን የሆነው የአመለካከት በአሜሪካኖች ዘንድ ጥያቄ የገባበት ወቅት ነው። ከገባ 1-2 ዓመት ሆኖታል። በዚህ ጥያቄ ላይ ኢትዮጵያ የምታደርገው አስተዋጽኦ ወንትስ የእንዚን ረበሽተኞችን በዛ አካባቢ ለሚገኘው ሆፕ አፍሪካ ውስጥ ለሚገኙ ሀገራት ውስጥ ፖዚቲቭ የሆነ የሚጠቅም አስተዋጽኦ ያደረገች ነው ወይስ እሷ ራሷ እዚህን ሄ መንግስት ሆን ብሎ በተንኮል አንዳንዱን ረብሻና ጸጥታ የሚያደፈርሱ ነገር ራሳቸው ጀምረው ዞሮ ደግሞ እኛንን ይሄንን ልናጠፋላችሁ ብለው የሚሉትን ነገር መምረው ደርሰውበታል። በዛም ላይ ደግሞ በአገሪቷ ላይ የተነሳው አመስ እና እንቢተኛ ነት የህዝቡ በቃኝ ማለት በ2003 ዓመተ ምህረት የዛሬ 13-14 ዓመት አልነበረም። ያሁኑ ግን በይፋ ወጥቷል። በይፋ ከመውጣቱ በላይ ደግሞ የጊዜ አዋጅ አውጀዋል። በነገራችን ላይ በእውነት በቅርብ ሳነጋግራቸው ከነበሩት ኢቭን የኮንግረስ አባሎች በጣም የገረማቸው ምንድነው ይህንን የጊዜ አዋጅ ማወጃቸው በጣም ከፍተኛ ስህተት ሰርተዋል ለራሳቸው እንኳን ጥቅም። ምክንያቱም this is admission ህዝቡ አልቀበልም አልፈልግም ይህንን መንግስት በተመረጠ በአንድ አመት ውስጥ 100% ቮት አገኘው ባለ በአንድ አመት ውስጥ የጊዜ አዋጅ የሚያውጅ መንግስት በአለም ውስጥ የለም። እነዚህ ሁለት ተጻራሪ ናቸው። በአንድ በኩል 100% ቮት የሚያገኝ መንግስትና በሌላው በማግስቱ ደግሞ በመቶ ህዝብ ላይ እንዳለ በ100% ህዝብ ላይ እንደገና ጊዜ አዋጅ የሚያውጅ በታሪክ ታይቶ አይታወቅም። ስለዚህ ይሄ እነዚህ ሁኔታዎች ግንዛቤ ውስጥ ገብተው ያለን ፖሊሲ ምንድነው? ከዚህ በፊትም እንዲህ አይነት ረቂቅ ወጥቶ ነበር ግን በልዩ ልዩ ጉዳዮች የተነሳ ምንም ወደፊት አድጋቢ በሆነ መንገድ ሊቆም አልቻለም። በተለይ ወንድሜ እንደምታውቀው የአሜሪካን ፖሊሲ በሁለት መንገድ ነው ውሳኔ የሚሰጠው። ለብዙዎቻችን ግልጽ ላይሆን ይችላል። በስቴት ዲፓርትመንት የሚሰጠው ይህን ዲሞክራሲ ፕሮሞት እናደርግ ሌላም ሌላም ይላሉ። በጸጥታና በመከላከያ በኩል ደግሞ በፔንታጎን እና በኢንተለጀንስ በኩል ደግሞ የለም እንዲህ አይነት ነገር ስቴት ዲፓርትመንትም ቢፈልግ እኛ ግን ለዚህ ለምናደርገው ታላቅ እንትን ስራ በጣም ጠቃሚ ስለሆነ ብሎ ሁለቱም አካሎች ኮምፒት በሚያደርጉት እና በመጨረሻ ላይ የትኛውን ይሻለናል በሚል ከሁለቱ አንዱ መርጦ በሚያደርጉት ነው የሚወሰነው። ይሄ ስለሆነ ነው እስካሁን እንደዚህ የተንዛዛም ሊመጣ የቻለው እንደሚገባኝ። አሁን ግን በጸጥታም ጉዳይ ላይ ጥያቄ ምልክት ውስጥ ገብቷል። የአሁን ያለው መንግስት ነኝ ባዩ ጥያቄ ውስጥ ስለገባ ሞር ኤንድ ሞር የሪጂናል ሴኩሪቲውንም በሚመለከት ከኢትዮጵያ ውጭ በሌሎች ሀገር በተለይ በኬንያ ላይ ትኩረት እያደረጉ ነው ያሉት። እና በዚህ ወቅት እንዲህ አይነት ረቂቁ በሚመጣበት ጊዜ ማለትም በሀገሩ ህዝብ በአጠቃላይ እንቢተኛነት መታወቁ ማስረጃው ፊርማው የጊዜ አዋጅ መታወጁ ነው። ከዚህ በላይ አንድ መንግስት ሊያደርግ ምንም የሚችለው ነገር የለም። ማርሻል ሎ ዲክለር ካደረገ በኋላ በህዝቡ ላይ ምን ያህል ህዝቡ እምቢ ብሎ አልታዘዝም አልገዛልህም ያለው መንግስት እንደሆነ ማስረጃው ተገኝቷል። በሁለተኛው ደረጃ ደግሞ በዚህ አሁን ቀደም እንዳልኩት መንሻለት ገመውና ጸጥታን በሚመለከት የነሱን ኢንትረስት በሚመለከት ይሄ መንግስት አስተማማኝ ሆኖ አላገኙትም። እነዚህ ኮንዲሽን በ2003 ዓመተ ምህረት ወይም ከዛም በፊት ከዛም በኋላም እንደዚህ ክሪስታላይዝ አድርጎ እነዚህ ሁለት ነገሮች ቀርበው አልተገኙም። አሁን ከምን ጊዜውም በላይ ደግሞ በሶስተኛ ደረጃ ለየት የሚያደርገው ምንድነው? በተለይ እነዚህ አሁን ፈርመው ኮስፖንሰር አድርገው ያቀረቡት ሰው ኮንግረስ ፒፕል የሰጡት ራሳቸው የሰጡት ምስክርነት በጣም የተለየ ነው። እኔ ብዙ ጊዜ ተከታትያለሁኝ በእንዲህ አይነት ነገር። የካሊፎርኒያው ኮንግረስመን በመጨረሻ ላይ ሲያጠቃልሉት እኔ ሰምቼው ማላቃቃል ነው የተጠቀሙት። በ40 አመት ውስጥ ከሀገሪ ከወጣው ያሉት ምንድነው? በዚህ በጊዜ አዋጅ በታወጀው አዋጅ ላይ በቪዲዮ ማየው ወታደርና ፖሊስ ከአሜሪካ የተላከ ትጥቅ መሳሪያ ጥይት ይዞ የኢትዮጵያን ህዝብ ለነጻነት የወጣውን ህዝብ ሲረሽን አይቻለሁ። እንዲህ የሚያደርግ ግፈኛን መንግስት ዝም ብለን ገና ለገና ለአገንስት ቴሮሪዝም ይረዳናል ብለን ያ ማለት ደግሞ ሪፖርቱም እንደቀረበው ሌላ መንግስትም ቢመጣ ከህዝቡም ራሱ ጋር ከመናደረገው ግንኙነት ማግኘት አቅቶን አይደለም። ግን እንደዛም ብለን ለምናደረገው ነገር ከፍተኛ ስህተት ሰርተናል። ለዚህ ደግሞ አም ሶሪ ነው ያለንኛ። ሰምተነው ማናቀው እኛም ከመሰከር ነው የበለጠ ነው ይሄ ኮንግረስመን የሰነሰከረው። እና አይቸው ከዚህ በፊትም የነበሩትን ረቂቆችንም አይቻለሁኝ። ግን እንዳሁኑ sort of ፈረንጆቹ ይሄ perfect storm የሚለው ሁሉም ነገር የተመቻቸለት የተቀጣጠመለት ጊዜ እንዳሁኑ አላየውም። ያ ማለት ይሄ ነገር ተሳካ ማለት አይደለም። ገና ብዙ ስቴፕ አለው። አሁን ነው ኮሚቴ ላይ ነው ያለው። ከዚህ ቀጥሎ ወደ ሙሉ ኮሚቴ ይሄዳል። እሱን የሚያልፍበትን ትንሽ ማስተማመኛ ምልክት ይኖርበታል። እሱም እርግጠኛ አይደለንም፣ ገና ብዙ ትግል ያስፈልገዋል። ከዛ ከሙሉ ኮሚቴ ደግሞ ተላልፎ ወደ ዋናው ፍሎር ከዩኤስ ኮንግረስ ፍሎር ላይ ቀርቦ አፕ ኤንድ ዳውን ቮት በአጠቃላይ በቮት እንዲያልፍ ነው ምንጥረው። ከዛ በኋላ እንግዲህ ወደ ሴኔት ነው የሚሄደው። ግን የሚያሳዩት ምልክቶች ሁሉ ሶፋር ይሄን ይመስላልና እንግዲህ ልጅነቱ ይሄ ይመስለኛል። ግን እዚህ ላይ ቢፈቀድልኝ አንድ ጥሪ ለኢትዮጵያ ህዝብ ማድረግ ፈልጋለሁ። በ2003 ዓመተ ምህረት ላይ ሴኔተር ኢምሆፍ ያንን ቢል ቴብል ሲያደርገው ሆልድ ማለት ነው ሆልድ ሲያደርገው በጥቂት ሰዎች በስተቀር ማንም ኢትዮጵያዊ ጥሪ ያለ ሰው አልነበረም። እና ይሄ የሚያሳየው ምንድነው? የኛን ድክመት የኛን በዚህ ጉዳይ ላይ ኢትዮጵያውያኖች ስንባል አለመካፈላችን ኢንጌጅድ አለማረጋችን ድክመት ውጤት ነበር። እርግጥ ጥቂት ሰዎች ኦክላሆማ የነው ያሉ ኢትዮጵያውያኖች የዶር እሪ ብለው ነበር፣ ግን በቁጥራቸው በጣም አነስተኛ ነበር። ይህን ሰው ደግሞ ቀድሞ የያዙት እነሱ ነበሩ። የሎቢስት ደግሞ የቀጠሯቸው ሎቢስቶች ሁሉ የእሱ የቅርብ ወዳጆች ነበሩ። አሁን በእውነት ትልቁ ጥሪ ለኛ ለኢትዮጵያኖች፣ በተለይም ደግሞ ዜግነት ያለን ኢትዮጵያኖች ዜግነታችንን አገር ምናድንበት መሳሪያ እንዲሆን ነው እኔ ጥሪ ማቀርበው። እና ፖለቲከኞች ይስሩት፣ ቤተክርስቲያኖች ይስሩት፣ የሰው መብት ተሟጋጆች ይስሩት ተብሎ ቤት የሚገባበት ነገር አይደለም። ሀገራችን እየጠፋ ነው፣ ህዝብ እያለቀ ነው። ከዚህ በላይ ምንም ነገር አያደርጉንም። የሚያደርጉትን ነገር አልቋል። ህጻናት ልጆች የሚበሉት አጥተው የከተማ ቆሻሻ ላይ እዛው ተቀብሮ እስኪሞቱ ድረስ ከዚህ በላይ ለአንድ ሀገር ሞት የለም። እና በዚህ ሰዓት ይሄንን መንግስት የሚሰራው ግፍና እልቂት ለገንዘብ ጥቅም ሲል ስለሆነ ይሄንን ገንዘብ ከሚመጣበት ሀገር ከኢትዮጵያም ሆነ ከአውሮፓ ውስጥ የሚቆምበትን ነገር አዘ ሲንግለር አጀንዳ ሌላ ነገር ውስጥ መግባት የለብንም። እና ልክ አፓርታይድም የወደቀው በእንዲህ አይነት መንገድ ነው። ከውጭ የነበረውን የኢኮኖሚ ግንኙነት እነሱ እንደውም እርዳታም የሚፈልጉ ሰዎች አልነበሩም። ከኛ የበለጠ ሺህ ጊዜ የበለጸጉ ሲስተም ነበሩ። ነገር ግን የዓለም ህዝብ ኤምባርጎ ስላደረገባቸው የነበሩት ኩባንያዎች ሁሉ እየተዘጉ፣ ካልተዘጉ ደግሞ ሰው ሸቀጣቸውን እንዳይገዛ ቦይኮት እየተደረገ በመጨረሻ ላይ ምንም ምርጫ አልነበራቸውም። አሁን የምናየውን ሲስተም የሚመጣበትን መንገድ እንዳማራጭ ውስጥ ይሄደዋል። ኢትዮጵያም የሚያስፈልጋት ይሄን ነውና ይሄን ለማድረግ ግን እኛ ኢትዮጵያኖች ከሎካል በአምሳ ስቴት የምንገኝ ኢትዮጵያኖች በየአካባቢያችን ያሉትን የኮንግረስ ፒፕል እና የሴኔተሮችን ሎቢ የማድረግ የመተዋወቅ በወዳጅነት በመፍጠር ከነሱ ጋር ግንኙነት ማድረግ እና ካምፔን ማድረግ ይገባናል። ይሄንን የምናደርግ ከሆነ አይ ቲንክ ዌር ኦን ቱ ሳምቲንግ። አይ ቲንክ ብዙ ኢንዲኬሽኖች አሉ ቅድም ያነሳዋቸው። የኛ ኢትዮጵያኖች ሆ ብለን የምንነሳ ከሆነ ከዛ ጉዳዮች ከተጣምሮ አንድ ትንሽ ውጤት መልካም ውጤት ያስገኛል ብዬ ተስፋ አደርጋለሁ።
አቶ ዮሴፍ በጣም አመሰግናለሁ። ቀጣዩ ጥያቄ እሱም ከላይ እንደገለጹት በአሁን ሰዓት የዲፕሎማሲው ስራ እየተካሄደ በሚደረግበት ጊዜ ወያኔ ከሚያገኘው የመንግስት ድጋፍ የአሜሪካ መንግስት ድጋፍ በተጨማሪ ከህፃናት አፍ እየቀማ ህፃናትን በረሃብ እየጨረሰ ወደ ማዶ ወደ ባህር ማዶ እያሻገረ የሚሸጠው ሸቀጥ አለ። እሱም ከላይ ስለ ደቡብ አፍሪካ ገልጸዋል። ህዝቡ ካደረገው ተጋድሎ አንዱ የእቀባ ወይም የማዕቀብ ጉዳይ ነበር። በዚህ ላይ ከኛስ ምን ይተበቃል?
በእውነት ነው ማለት ይሄ መንግስት ከምንም ነገር እንግዲህ መንግስት ልበለው ምን እንግዲህ ሌላ ቋቋ አለምና አገር መራለው ብሎ ስለቆመ ከምንም እኔም እዛም የኮንግረስ ሪፖርት ላይ የሰጠሁት ምንም የመንግስትነት ባህሪ የለውም፣ የሀገር ፍቅር የሌለው፣ የወገን ፍቅር የሌለው የሚሰራው ነገር ሁሉ ንግድንና ሸቀጥን በሚመለከት ነው እና ባህሪው ሁሉ አንደርግራውንድ ክሪሚናል ኢንተርፕራይዝ ይመስላል ብዬ ነው እዛ ኮንግረስ ላይ ቴስቲሞኒ የሰጠሁት። ይህም ማለት ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭም ደግሞ አንደኛ ኢሊሲትሊ የኢትዮጵያን ሀብት ወደ ውጭ ከ30 ቢሊዮን ብር በላይ በአፍሪካን ዩኒየን እና በተባበሩት መንግስታት የኢኮኖሚክ ኮሚሽን የወጣ ሪፖርት ባለፈው አመት 30 ቢሊዮን ብር ከአሜሪካን ሀገር ሲገባ ለኢትዮጵያ እነሱ ስልጣን ከያዙ ጊዜ ጀምሮ ያው 30 ቢሊዮን ብር ደግሞ ኢሊሲትሊ ከኢትዮጵያ ወጥቷል። ወጥቶ በየአለሙ ሾፒንግ ሴንተር ይገዛሉ፣ ሌላም ንግዶች ያቋቁማሉ። እንግዲህ እንትን በሁለት ነገር ነው የምናየው። አንላይክ ሳውዝ አፍሪካ ምጽዋተኛ መንግስት አልነበረችም በዛ ሰዓት። እንደውም ካለም ኢኮኖሚ አምስተኛ ትልቋ ከጣሊያን ሁሉ ትበልጥ ነበር በጊዜው እርዳታ አይፈልጉም ነበር ስለዚህ ካምፔን ይደረግ የነበረው በዛ ሰዓት መንግስት ለነሱ የሚሰጠው እርዳታ አቁሙም ብለን አልነበረም የምንጠይቀው ምክንያቱም እርዳታ ስላልነበር የነበረው ግን የኢኮኖሚክ ግንኙነት ነበር እዛ ኢኮኖሚክ ግንኙነት ላይ አንደኛ በኢንቨስትመንት በኩል ፕራይቬት ኢንቨስትመንት በኩል ከዳይቨስት መደረግ አለበት በተለይ የተጀመረው ተማር ቤት ውስጥ ነው እና ከተማር ቤት ጀምሮ ኢንዳውመንት ላይ ዩኒቨርሲቲ ኢንዳውመንት ከሳውዝ አፍሪካ ጋር የሚደረግ ኢንቨስትመንት ማቋረጥ አለባችሁ ተብሎ የተጀመረው ወደ ንግድ መጣ እሱ ካለቀ በኋላ ወደ ንግድ መጣ ንግድ ላይ በተለይ ሸቀጥ ያለው እንደ ፔፕሲ ኮላ አይነት እንደ ኮካኮላ ታርጌት እነዚህ ትላልቅ ኩባንያዎች ዓለም አቀፍ የሆኑ ካምፓኒዎች ትልቅ ፕሬሸር ተደርጎባቸው እነዚህን ንግዶቹን እንዲያቆሙ አላቆሙም የሚሉትን ግን ቦይኮት የሚደረጉበትን ነገር ነበር የተፈለገው similarly ከነዚህ ሰዎች ጋር ግንኙነት ያለው የታወቀ ሸቀጥ እና ንግድ በባንክም ይበለው በኢንሹራንስ በለው በሸቀጣ ሸቀጥም ይባል ሊስት እንዲወጣልን ነው የምንፈልገው አንድ ክሊሪንግ ሃውስ ያስፈልገናል ለኛው ለኢትዮጵያኖች በተለይኛው ራሳችን ገንዘባችንን አውጥተን ምን ገዛቸው እቃዎችና አገልግሎቶች ካሉ ምን ምን እንደሆኑ ብናውቃቸውና በነዛ ላይ አቀበት የሚደረግበት ነገር ሌላው ግን በተለይም ደግሞ በ50 ስቴት ውስጥ ከነዚህ ሰዎች ጋር ንክክና ንግድ ያላቸው ሰዎች በደም ተዘርዝረው እንዲታወቁና የሚያወጡትን ኢንቨስትመንትና የኢኮኖሚክ እንቅስቃሴ የመከታተል ያንዳንዱ የኢትዮጵያ ኃላፊነት ነው እና በኔ ግምት ምንድነው አሁን በተለይ እነሱም የሚፈልጓት ነገር ትልቁ ነገር እቺን ከውጭ የምትገኝን ገንዘብ የማግኘት ነው mind you ቀጥታ ዳይሬክት የሆነ በጀተሪ አሲስተንት ያገኛሉ literally where they write them in the check that goes into their general budget and እሱ ባስቸኳይ የሚቆምበት ለረሃብ እና ለችግር ተብሎ በጣም ኢሰንሻል ለሆኑ ነገሮች ይወጣሉ የሚባሉት ነገር እኛ ምንለው ምንድነው ችግሩ እንዳለ ነው ይሄ ችግር ግን የመጣው ዲሞክራሲ ከማጣት ነው ግን እንደዛም ሆኖ ህፃናቶች ይሞቱ አንልም እርዳታው ግን የሚሄድ ከሆነ በእነሱ በኩል ማለፍ የለበትም በወርልድ ፉድ ፕሮግራም አለ የዩናይትድ ኔሽን ኢንስቲትዩሽን እንትጥልካሬም አላቸው በቀላሉ ሊገፉ ማኒፕሌት ሊደረጉ አይችሉም ስለዚህ በአሜሪካ የሚሰጠውን እርዳታ ለሂማኒቴሪያን የሚሰጠውን እርዳታ በእንደነዚህ አይነት ኢንስቲትዩሽን ቻናል ማድረግ አለበት ብለን ነው እንግዲህ አሁን ምን ጆሆ ምክንያቱም the biggest capital flow ወደ ኢትዮጵያ ከመንግስት ወደ ኢትዮጵያ የሚገባው ነው የሚበልጠው ከኢንዲቪጁዋል ከሚገባው እርግጥ እኛው በተሰበች ያሉን የመሳሰሉት የሚኖሩት እና በህይወት የሚቆዩት ከዚሁ ከሚላክላቸው እንደሆነ እናውቃለን እነኚህ ሰዎች ግን አክሰስ ያላቸውና የኢትዮጵያን ሀብት እንደው በጠራራ ፀሐይ የሚዘርፉት ከመንግስት የሚመጣና በውጭ አስመጭና ላኪ በሚል እንትን ኢንተርፕራይዝ በዛ ነው ይሄንን ሁሉ ገንዘብ ወደ ኢትዮጵያ ኢሊሲትሊ የሚያስወጡት ይሄ ሪፖርት በዩናይትድ ኔሽን ኦሬዲ የቀረበ ነው እኔም ብዙም ማብራራት ማስፈልግኝም ስለዚህ እንግዲህ ወንድሜ እንዳልከው አሁን ያለብን ዋናው እንትን ምንድነው እንደምንም ተረባርበን ይሄ የኢኮኖሚክ ብሎኬድ የሚደረግበት ከዛም አልፎ ተርፎ ደግሞ ኢንቨስተሮች እንዲያውቁት ኢትዮጵያ አስተማማኝ ሀገር እንዳልሆነች ለነሱ ኢንቨስትመንት እና ኢትዮጵያ ማለት መንግስቱን አንቀበልም ተብሎ ማርሻል ሎው የታወጀበት ሀገር ውስጥ አይንህ ያየ ገንዘብህን እዛ ውስጥ አንቨስት አታድርግ አስተማማኝ አይደለም አገሪቷ is like a volcano that is due to erupt anytime የሚለውን privately ከኢትዮጵያ ውስጥ ኢንቨስትመንት እንዳይገባ የምናረግ ከሆነ ምኞታቸው ፍላጎቻቸው ጭካኔያቸው ሳይቀር ሁሉ ለገንዘብ ሲባል ስለሆነ ወደዱም ጠሉም ይገንዘብ የተቀነሰ የደረቀ ሲመጣ ለውይይት ልክ ሳውዝ አፍሪካ መንግስት እንዳደረገው ከሌሎችም የፖለቲካ ኃይሎች ጋር ማንንም ሳይለይ ውጭ ያሉት ውስጥ ያሉት የታሰሩት ተፈተው ዓለም በታዛቢ በቆመበት ጠመንጃ ያዙት ካምፓቸው ተመልሰው ይሄ ጊዜ አዋጁ ተሽሮ ይሄን ንጻ የሆነ ጉባኤ ሊደረግ የሚችልበትን ሁኔታ ለማመቻቸት ትግሉ ኢትዮጵያኖች መሳተፍ ይኖርባቸዋል ባይ ነኝ ጌታዬ።
እንደ በጣም እናመሰግናለን አቶ ዮሴፍ ተፈሪ። እንግዲህ በአጠቃላይ ስላለው ተጨባጭ ሁኔታ ተናግረዋል። ወደፊትም እንቀጥልበታለን። ቅድም ከላይ ከተጠቀሱት መካከል በአሁኑ ሰዓት ያው ብሔራዊ ውርደት ብሔራዊ ሀዘን እያጠቃን ይገኛል። ባለፈው በኢሬቻ ሆን ተብሎ ያው ሁሉ ሰው እንዲያልቅ ተደርጓል። ይህንንም እንግዲህ ወደፊት እየጠበቅን መነሻው ምን እንደሆነ ወይም ደግሞ የናዳው ምክንያት ምን እንደሆነ እየጠበቅን ቢሆንም ከዚህ በተረፈ ግን አሁን በሀዘን ለተቆራመተው ቆስሎ ለሚሰቃየው በቁሙ ለተቀበረው ህዝብ ያው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በህጋዊ ቅዱስ ሲኖዶስ ስር ያሉ በመሆኑ ዲያቆን ዮሴፍ ተፈሪ ስለዚህ መጽናናትን ለኢትዮጵያ ህዝብ በምን መልክ ይገልጹታል?
አው እንግዲህ በእውነት የኛ ሀዘን መሯል የኢትዮጵያ ህዝብ ሮሮ። በእውነት እንደው ለማነጻጸር የእስራኤል ልጆች ራብን ሸሽተው ዮሴፍን ተከትለው ግብጽ አገር ሄደው ዮሴፍን እማያቅ ፈርዖን ከተነሳ በኋላ የእስራኤል ልጆች በባርነት ለአራት መቶ ዓመት የተገዙበትን ታሪክ ማስታወስ ይገባናል። በእውነት እና የስቃዩ የሮሮ ጽዋው ሲሞላ ርብቃ አለቀሰች። እውነትስ አንተ ፈጣሪ አለህ ወይ? እውነትስ አለህ ወይ? ልጇን ረግጣ የወለደችውን ልጅ ረግጣ ጭቃ እንድታቦካ ስትገረፍ አንተ አለህ ወይ? ካለህስ ደግሞ ታያለህ ወይ? ይሄን ሁሉ ግፍ እንዴት ጨከንክ? እንዴት ዝም አልክ? ስትለው እግዚአብሔር ራራ ነው የሚለኝ የሚለው ቅዱስ መጽሐፉ። እግዚአብሔር ልቡ ራራ እና አዘነ። ፊቱን ወደ እስራኤል ህዝብ አዞረ። ሙሴን ፍለጋ ወጣ። እግዚአብሔር ድዳውን መናገር የማይችለውን እና አለው የህዝቤ ስቃይ በሷል ነፃ እንድታወጣ ልካለው አለው። ሙሴ እኔ ድዳ ነኝ ምኑን አውቄ ነው? አንተ አይደለህ የምትናገረው እኔ ነኝ አለው። የእስራኤልን ነፃነት ያመጣ ፈጣሪ አልፋ ኦሜጋ የምንለው ፈጣሪ የትናንትናውን የሺህ ዓመቱንም እንደ ዛሬ የሚያይ አምላክ እኛም መኖርህን እናውቃለን። ምን ነው ዝም አልከን? ምን ነው ፊትህን አታዞርም ወደኛ? እነዚህ ህፃናት ሲያልቁ እንደው ሞቱ ሁሉም እኩል ነው፣ የእነሱ ግን የከፋ። አንደኛ ህፃናት መላእክት ያንተ መላእክቶች ናቸው። በቆሻሻ ውስጥ የእነሱ ነፍስ ይጮሃል ወደ አንተ። ሰራዊትን እንድትልክልን ይህን ቀይ ባህር የሚያሻግር ሰራዊት ላክልን። በቃን። ኢትዮጵያ ዘላለም እጆቿን ወደ አንተ ትዘረጋለች። የኢትዮጵያ ህዝብ በጨለማ ተደፍቶ የሚያለቅሰው እንባ ሳይሆን ደም ነው የሚያለቅሰው። ያንን ይልን። ጠብቀን። ሁልጊዜም አንተ የምትደርስልን በቃት። ኢትዮጵያ አለቀላት። ከእንግዲህ ወዲህ የሚደርስላት የለም በተባለ ሰዓት ነው። አሁንም ድረስልን። የሰውን ኃይል አይተነዋል። የእኛንም ህሊና ፈትነዋል። አንተን ካልያዘን የትም አንደርስምና አሻግረን የኤርትራን ባህር። የእስራኤልን ልጆችን ቀናን እንደወሰድክ እኛንም አድርሰን። የኔ ጸሎት ይሄ ነው ለኢትዮጵያ ህዝብ። ኖት ኮንግሬስ ላይ ቆሞ መመስከሩ አይደለም፣ ግን እግዚአብሔር ፊቱን ወደኛ እንዲያዞር
በተለይ በነህፃናት በቁሻሻ ውስጥ ሰጥሞ የሞቱት ህፃናት ነፍስ እንዲጮህ እንደርብቃ እንዲጮህ እንዲያዝን ልቡ እንዲያዝን ወደኛ እንድመለስ እኔ ጌታ እቺን የኢትዮጵያን አገር የተፈጠረችውን እሱን ለማመስገን መሆኑን አውቆ የኛን ኃጢአት ሳይሆን የአባቶቻችንን ጻድቃን ታሪክ አስቦ ያድነን ከዚህ ከመቅሰፍት ከማዕበል ከዚህ ከእሳት ከዚህ ሀዘን የሌለው በጭከና የታደሰ ኃይል እግዚአብሔር ያድነን እና የኢትዮጵያን ህዝብ መክታት መከታችሁ እሱ ራሱ ኃያል እግዚአብሔር ነውና አይዟችሁ ነው የምለው በቃ ይሄው ነው ያለኝ ማለት
በድጋሚ ስለሰጡን ሰፊ ቃለ ምልልስ በአድማጮቻችን ስምና በዝግጅቱ ክፍል ስም በጣም እናመሰግናለን
እንጂ እንዴ አረ ጨፍሩብ የዝንቷን አትፈርሶ ሆዱ ተወድሶ የያንዳንዳችን ቤት ተሞልቶ በለቅሶ ያማራ ኦሮሞ የጋምቤላው ጋዴ ያፋር ሀዲያ የሙርሲ ሶማሌ የሌላም የሌላም እናት ጥቁር ለብሳ ኢትዮጵያ ሀገራችን በእናንተ ጭካኔ በንጹሃኖች ደም ከርፍታ በስብሳ ጨፍሩብን እንጂ ምክንያት ደርድራችሁ የህዝባችን ደም እየጨለጣችሁ እኔ እናንተን አርገኝ ቀንና ሰዓቱ ተገጣጥሞስ በኢትዮጵያችን ምድር ጧት ወጥቶ ማታ እስከሚመለሱ ሲሰነባበቱ ህፃና ወጣቱ ደግሞ ማዛውንቱ ወያኔ ከመባል አምላክ ይጠብቀ ሆኗል ምርቃቱ ጨፍሩብን አረ እናንተ ወያኔ ታስ የግፈኞች ቁንጮ የገዢ ባለጌ የሙስና ዋሻ መረን ለቀቀ ዋልጌ እንደናንተ ጨካኝ ባለንበት ዓለም ካንስ ምዝና መሶሎን ይትለር አፋያችሁ ይል ሰውነት ማተም ስትጨፈልቁ እንብኛ ዓለም ሁላ በቁሙ ስታንቁ ነፍስ እንደሙዝ ልጣሽ ስታሽቀነጥሩ ሞትን ተላምን ሬሳን መቅጠሩ እናንተ ናርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ አው አሁንኛና ለጻለ እናንተ ጨፍሩ ግድ የለም ጨፍሩ ደረብረብ አርጋችሁ የህዝባችን እንደም እየጨለጣችሁ እኛስ ከመናቆ በኢትዮጵያው ወግ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁር ስትለብስ ሰርግም ይሰረዛል ጎረቤትም ቢሆን ጎረቤቱ ሲያዝን መጨፈር አቁሞ ይዞ ይወዳል ልጅ ይሄን የነበረ እናንተም በ11ዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሰ ወይ ማልቲ 12 ሰዓት ከሞላ በኋላ ማሩ መች ያድናል መደርደር መሃላ እኮ ጨፍሩብን ምናችሁ ተጎዳ እነ ሙጣስ ሽምባሽ ካራ ቢኔሮች የባንዳ ልጅ ባንዳ ነጻነት የጠማው ፍትህ የተራበው ቆመጡን ጨብጦ ምላጩን የሳበው በድር ያስከፍላል ለበላችሁት ነፍሳት ማወራረድ አለ አላም ማጣት የኛን ንጹሃን ደም በእናንተ የፈሰሰው ባራቱም ማዘን ምድሯን ያለበሰው አው ምታጣጡበት ዋጋ ክፍያለው እዲያ እናንተ ናርገን ቀንና ሰዓቱ ተገጣጥሞ ሲገኝ የህዝባችንን ደም የምታጠሩበት ክርፋቱ ሲነሳ ሊፋቅ የማይችለው የታሪክ ጠባሳ የምትከፍሉት ዋጋ አለው ልጃበሳ ካልኮል በበለጠ በደም የሰከረ መችገራገራል ነፍሱን ካልገበረ በጭራሽም ይሆን በብር ቆጠራ ሲጨልምባችሁ እኛ ጋር ሲበራ እስከዚያው ጨፍሩ ላሎዬ ዳንክ እናንተ ናርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ የህዝብ ደም አለ በወያኔ ታትና በደጋፊዎቹ በግፍ የፈሰሰ መከፈል ያለበት ከእያንዳንዳቸው ላይ የተቀነሰ አረ የህዝብ ንብረት አለ ወያኔ ታትና ጫፋሮቹ በግፍ የነጠቁት ሳይውል ሳያድር ቶሎም ይመልሱት እናማ ወኛና ለክሳለን እናንተ ጨፍሩ ግድ የለም ጨፍሩ ደረብረብ አርጋችሁ የህዝባችን ደም እየጨለጣችሁ እኛ እስከምናውቁ በኢትዮጵያ ወግ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁር ስትለብስ ሰርግም ይሰረዛል እኮ ጨፍሩብን ምናችሁ ተጎዳ እነ ሙንጣስ ሽምባሽ ካራ ቢኔሮች የባንዳ ልጅ ባንዳ ጎረቤትም ቢሆን ጎረቤቱ ሲያዝን መጨፈሩን አቁሞ ይሄዳል ይዞዝን ይሄን የነበረ እናንተም በ11ዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሳት ወይም አልፊ 12 ሰዓት ከሞላ በኋላ ማሩ መች ያድናል መደርደር መሃላ እናንተ ነው ያርገኝ ዋይ እናንተ ነው ያርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ አው እናንተ ፍጹም ያርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ እኮ ጨፍሩ እንጂ ምናችሁ ተጎዳ እነ ሙጣስ ሽምባሽ ካራ ቢኔሮች የባንዳ ልጅ ባንዳ አው ጨፍሩ